ሁላችሁም በጌታ በኢየሱስ ክርስቶስ ስም እንደገና ሰላም እላችኋለሁ። የዚህ አንደኛ ዮሐንስ ጥናት አብራችሁን በልዩ ልዩ ስፍራ ሆናችሁ ለምትከታተሉ ሁሉ እንግዲህ እግዚአብሔርን ቃል አብረን እየተመለከተን አብረን እያጠናን ነው ያለነው። መጽሐፍ ቅዱስ ራሱ ስለ መጽሐፍ ቅዱስ መስተዋት ነው ይለዋል። የእግዚአብሔር ቃል እንደ መስተዋት ነው ራሳችንን መናይበት ነውና ራሳችንን ለማየት እግዚአብሔር የሰጠን እድልና ጊዜ ነው። እና አንደኛ ዮሐንስንም ስናጠና ዋናው ሐሳባችን የራሳችንን ህይወት ለማየት የተሰጠነንም ህይወት የሚጠበቅብንንም እሱን ለማየት ነውና እሱን በህይወታችሁ እግዚአብሔር ያረጋ እንደሆነ ተስፋ አረጋለሁ። በተደጋጋሚ ለመግለጽ እንደመከርኩት ይሄኛው የመጽሐፍ ቅዱስ ጥናት ጊዜያችን ነገሮችን እንደዚህ በጥልቀት እናጠናበት አይደለም። እሱን ምን ፈልግበት ጊዜ የሚያስፈልጋቸው ሰዎች እንዳሉ እናውቃለን። ግን አጠቃላይ ለሰፊው ለሚያደምጡን ለሚመለከቱን የእግዚአብሔርን ቃል ደግሞ ቀለል ባለ መልኩ ለማየት አንደኛ ዮሐንስ ላይ ትኩረት አድርገን እግዚአብሔር የሚያስተምረንን ለማየት ስለሆነ እሱን እግዚአብሔር እያረገ እንደሆነ አምናለሁ። የራሳችንን ህይወት ለማየት እንጠቀምበታለን ብዬ ተስፋ አረጋለሁ። እና ከጥቂት ጊዜ በፊት የጀመርነውን ይሄን ጥናታችንን አሁን ወደ ምዕራፍ 3 ተሸጋግረናል። ምናልባት አብራችሁን ያጠናችሁ እንደምታስተውሉት ምናልባት ሚስ ያረጋችሁት ካለ ወደ ኋላ ተመልሳችሁ ልታዩት ትችላላችሁ። ለዛሬ አንደኛ ዮሐንስ ላይ እንሄድና ምዕራፍ 2 ቁጥር 28 የምዕራፍ 2 መጨረሻ ማለት ነው። ምዕራፍ 2 ቁጥር 28 እስከ ምዕራፍ 3 ቁጥር 10 ድረስ ያለውን በማንበብ እንድንጀምር ጠይቃችኋለሁ። የእግዚአብሔር ቃል ግሩም ነው፣ ግን ደግሞ የእግዚአብሔርን ቃል ደግሞ መረዳት የምንችለው የእግዚአብሔር መንፈስ ሲያግዘን ስለሆነ በመንፈስ የተጻፈ ስለሆነ እናነበውና እግዚአብሔር እንዲናገረን ጀምረን ጸልየን እንጀምራለን ማለት ነው። ምዕራፍ 2 ቁጥር 28 እስከ ምዕራፍ 3 ቁጥር 10 ድረስ ያለውን አነብና ጸልያለሁ። እንደዚህ ይላል፣ አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል፣ ኃጢአትም ዓመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። እንጸልይ። ጌታ እንዲያስተምረን አጭር ጸሎት። እግዚአብሔር አምላካችን ይህንን ቃልህን ላይ ብርሃን እንድታበራልን፣ የቃል ፍቺ ያበራል ተብሎ ተጽፏልና በአንተ መንፈስ ብርሃን ማየት እንድንችል ጸጋ እንድትሰጠንና እንድታስተምረን እጸልያለሁ። አቤቱ ወደዚህ ወደ ትሑት በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ብለሃልና ቃልህ እንዲነካን እንዲለውጠንም እንጸልያለን። መረዳትን ስጠን፣ ለአንተ ለመኖር ደግሞ መገዛትን ስጠን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። እስካሁን ድረስ አብራችሁን የአንደኛ ዮሐንስን እየተከታተላችሁ ላላችሁ ወንድሞችና እህቶች የአንደኛ ዮሐንስ መልእክት እንግዲህ የምናምነውን እንድንኖር የሚያነሳሳ መጽሐፍ ነው። ይህን በተደጋጋሚ ስላልኩት ምናልባት ለአንዳንዶቻችሁ አሰልቺ እንዳይሆን በጣም ፈራለሁ። ክርስትና ህብረት ነው። ከእግዚአብሔር ጋራ ነው ህብረታችን፣ ከልጁ ከኢየሱስ ክርስቶስ ጋራ ነው ህብረታችን። ስለዚህ ህብረት አለኝ እያልን የሐሰት ህይወት እንዳንኖር የሚያነሳሳ ነው። ህብረት ካለን መገለጥ አለበት፣ ህብረት ካለን በኑሮ መገለጥ አለበት የሚል ለኑሮ የሚያነሳሳ በጣም የኑሮ መጽሐፍ ነው አንደኛ ዮሐንስ። እና እስካሁን ድረስ ያየነው ትዝ ይላችሁ እንደሆነ እግዚአብሔር ብርሃን ነው ነው። ሶ ህብረታችን ከእግዚአብሔር ጋር ከሆነ ካስታወሳችሁ እስካሁን ያልነውን ህብረታችን ከእግዚአብሔር ጋር ከሆነ እግዚአብሔር ብርሃን ስለሆነ በብርሃን እንመላለስ ነው። እግዚአብሔር ብርሃን ስለሆነ በብርሃን እንመላለስ፣ በእውነት እንመላለስ፣ በቅድስና እንመላለስ የሚሉ ነገሮች ነው ለማየት የሞከር ነው። ስለዚህ እስከ ምዕራፍ ሁለት መጨረሻ አካባቢ ኤክሰፕት አንድ ሁለት ቁጥሮች እስኪቀሩ ድረስ እነሱ እስኪቀሩ ድረስ እስከ ምዕራፍ ሁለት በአብዛኛው እግዚአብሔር ብርሃን ነው ነው። ታስታውሱ ከሆነ አከፋፈሉን የመጽሐፉን አከፋፈል አሁንም በመጀመሪያው በገለጽኩላችሁ ጊዜ ታስታውሱ ከሆነ ከቁጥር 28 ከምዕራፍ 2 ቁጥር 28 ጀምሮ እስከ ምዕራፍ 4 ቁጥር 6 አካባቢ ድረስ ይቀየራል። ደግሞ ህብረታችን ከእግዚአብሔር ጋር ነው ካልን እግዚአብሔር ጻድቅ ነው ነው። ከዚህ ቀጥሎ ያለው ዋና ሐሳብ ዋና ቲም እግዚአብሔር ጻድቅ ነው ነው። ኢቭን ምዕራፍ 2 ቁጥር 28 ሊያልቅ ሲል በእሱ ነው የሚጀምረው። ጻድቅ እንደሆነ ታውቃላችሁ፣ ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ ይላል። ሶ እግዚአብሔር ጻድቅ ስለሆነ ህብረታችን ከእግዚአብሔር ጋር ስለሆነ እግዚአብሔርን እናውቃለን የሚሉ ከእግዚአብሔር የተወለዱ ከእግዚአብሔር ጋር ህብረት ያላቸው ሰዎች በጽድቅ ይኖራሉ ነው ቀጥሎ። ቨሪ ሲምፕል፣ እግዚአብሔር ብርሃን ነው፣ በብርሃን እንኖር፣ እግዚአብሔር ጻድቅ ነው፣ በጽድቅ እንኖር ነው ከዚህ ቀጥሎ ያለው ሴክሽን ማለት ነው። ሐሳቡ አንድ ነው። ሐሳቡ አንድ ነው፣ ተመሳሳይ ነው። እውነተኛ ክርስትና፣ እውነተኛ ከእግዚአብሔር ጋር ህብረት የሚገለጠው የሚታወቀው በቅድስና ነው ነው። ግን ያው እንደምታውቁት የቅድስና ትምህርት በአዲስ ኪዳን በአንደኛ ዮሐንስም እያየን እንዳለ ነው የትእዛዛት ድርድር አይደለም። የህጎች ድርድር አለ። ይህንን አርግ፣ ሁለተኛ ይህንን አርግ፣ ሶስተኛ ይህንን አርግ የሚል የህግ ድርድር፣ እሱ ተስፋ አስቆራጭ ነው በጣም። እሱን ስላልቻልን ነው እግዚአብሔር ልጅ መጥቶ ይሞተልን። እና ቅድስና ይህንን ማድረግና ያንን ከማድረግ አይጀምርም። መጽሐፍ ቅዱስም ሲያስተምረን ይህን ከማድረግና ያንን ከማድረግ አይጀምርም። በክርስቶስ የተደረገልንን በእግዚአብሔር የተደረገልንን ነገር ከማሳየት ነው የሚጀምረው። የቅድስና የሚያነሳሳን ምክንያት፣ የቅድስና ተናሶ የሞቲቬሽናችን ምክንያት እግዚአብሔር የሰራው ነው፣ የሆነውን ለመሆን ነው። ይሄ ነው የቅድስና ነፃነት የሚፈታኝ ነው። ቅድስና በተፈታ መልኩ እንድንኖረው የሚያደርገን የሆነውን ለመሆን ነው እንጂ እግዚአብሔር ያላረገውን አምጦ አላለንም። እንደ ይሄ ያለ አደለ፣ እንደ ህግ እንዳናየው፣ እንደ ትእዛዛት ድርድር እንዳናየው። በቅድስና በጽድቅ መመላለስ ያለብን እንደ ትእዛዛት ድርደራ ሳይሆን በምክንያት ላይ የተመሰረተ ነው ወገኖች። ይህንን ነው ማወቅ ያለብን። የክርስትና ስነ ምግባር የሚጀምረው የክርስትና ምግባር የሚጀምረው የተደረገልንንና የሆነውን በማወቅ ነው። ይህን በአንደኛ ዮሐንስም ላይ አንስቼዋለሁ። በልዩ ልዩ ትምህርቶች ላይ አዲስ ኪዳን የሚያስተምረንም ይሄ ነው። እግዚአብሔር በህግ ከመጽደቅ አወጣን ስንል በህግ ከመጽደቅ ነው ያወጣን። የህግ ዝርዝርን ከመጠበቅ እግዚአብሔር አውጥቶናል። በህግ ዝርዝር መጽደቅ ቢቻል ኖሮ የእግዚአብሔር ልጅ መምጣት ባላስፈልገው ነበር። የተዘረዘረን ህግ ከመጠበቅ እግዚአብሔር አውጥቶናል። እሱ በጣም በጣም አድካሚ ህይወት ነው። እና በክርስትና ህይወትም ጌታን ተቀብለናል ብለን የትእዛዛት ድርድር ለመጠበቅ ሳይሆን እግዚአብሔር በክርስቶስ ያረገውን እግዚአብሔር ራሱ ያረገውን ደግሞ በህይወታችን የሆነውን ያረገውንና የሆነውን እሱ እንዲሆን ነው የሚያነሳሳን። የክርስትና ኤቲክስ የክርስትና ምግባር በእግዚአብሔር ባረገውና እኛም በተደረግ ነው በሆን ነው ላው የተመሰረተ ስለሆነ እሱን ለማነሳሳት ነው። ምዕራፍ 2 ቁጥር 28 ጀምሮ ደግሞ ያለው እስከ ምዕራፍ 3 ቁጥር 10 ከዛም ባሉት ጊዜያት ለመቀጠል እንሞክራለን። አጠቃላይ ምልከታዎችን ልስጣችሁ። አጠቃላይ አንድ ሁለት ምልከታዎች፣ አንድ ሁለት ኦብዘርቬሽንስ ኦብዘርቭ አድርገን መነሳት አለብን፣ አይተን መነሳት አለብን። እስካሁን ስናየው ከነበረው እስከ ምዕራፍ 2 ቁጥር 27 ድረስ ስናየው ከነበረው በተወሰነ ደረጃ የቋንቋ ያገላለጽ የስነ መለኮት እግዚአብሔር በሕይወታችን ያደረገው ነገር ትንሽ ሽፍት አለ። ቋንቋውን ሳነብም ልብ ብላችሁ እንደሆነ አንድ ሁለት ትኩረቶቹን ላሳያችሁ። አሁን ከዚህ ቀጥሎ ያለው በተለይ ምዕራፍ ሁለትና ምዕራፍ ሶስት ላይ ያለ አንድ አዲስ ትኩረት ላሳያችሁ፣ አንድ ሁለት ትኩረቶችን ላሳያችሁ። አንደኛ ይሄ በጣም ልብ ብላችሁ እንድትሰሙኝ አበረታታችኋለሁ። ይሄ ሲገባን ነው የምንፈታው ወገኖች። መፈታታችን ካልገባን በተፈታ ህይወት አንኖርም። ኦኬ መጀመሪያ ይሄ ሊገባን ይሄ በጣም ሊገባን ያስፈልጋል። በጣም ብዙ ክርስቲያኖች ዚዝ ዴይስ ስለ ቅድስና ሲነሳ አስቀድመን ተስፋ የምንቆርጥበት ምክንያት ከዚህ ስለማንጀምር ነው። መጽሐፉ ከሚጀምረው እንጀምርና እንየው ወንድሞቼና እህቶቼ። አንደኛ ሁለት መሰረታዊ ትኩረቶች አሉት፣ የትኩረት ለውጦች አሉት አዲሱ የጀመርነው ክፍል ማለት ነው። አንደኛ ሳነብልብላችሁ እንደሆነ ልጅነት ላይ ትኩረት አለ። አንዱ የጀመርነው ክፍል ከምዕራፍ 2 ቁጥር 28 ጀምሮ ኦኬ እስከ ምዕራፍ 4 ቁጥር 6 ድረስ ይደርሳል። አንዱ ዋና ትኩረቱ ልጅነት ኦኬ የእግዚአብሔር ልጅ መሆን ልብ ብላችሁ ተመልከቱ። የእግዚአብሔርን ቃል የእግዚአብሔር ልጅ መሆን ላይ ትኩረት ያደርጋል ይሄ ክፍል። ልጅነት መወለድ ኦኬ ልጅነት መወለድ የእግዚአብሔር ልጅ መሆን ከስካሁኑ ምንድነው ሽፍቱ ያላችሁ እንደሆነ ከስካሁኑ ምንድነው ልጅነቱ የትኩረት ልጅነት ያላችሁ እስካሁን ድረስ አይታችሁ እንደሆነ በብርሃን አለው የሚል እግዚአብሔርን አውቃለሁ የሚል በክርስቶስ ነኝ የሚል በሚል ቃላት ተገልጧል። ኦኬ እግዚአብሔርን አውቃለሁ የሚል በብርሃን ነኝ የሚል ነው ክርስቶስን አውቃለሁ የሚል እንደዚህ በሚሉ ቃላት ሲገለጽ ነበር። አሁን ግን ምክንያቱም እያንዳንዱ ቃላት የራሳቸው የሆነ ሲግኒፊካንስ ስላላቸው መጽሐፍ ቅዱስ ቦታ ይሰጣቸዋል። ይሄ በጣም ትልቅ አስተሳሰብ ስለሆነ ማለት ነው እና እሱን ይቀይረዋል። አውቃለሁ የሚል እንዲህ ሊመላለስ አይገባውም ነው እስካሁን ድረስ አይታችሁ ከሆነ ምዕራፍ 1 ምዕራፍ 2 ላይ ያለ እግዚአብሔርን አውቃለሁ የሚል ሰው እንደዚህ ሊመላለስ አይገባውም፣ በብርሃን አለሁ የሚል ሰው እንደዚህ ሊመላለስ አይገባውም። አሁን ግን እግዚአብሔርን የማወቂያውን መንገድ ላይ ነው ትኩረት የሚሰጠው። እግዚአብሔርን ማወቅ የመጨረሻ ግቡ ነው። እግዚአብሔርን ማወቅ የመጨረሻ ግቡ ነው። ግን ሰው እግዚአብሔርን እንዴት ያውቃል ካላችሁ ልጅ በመሆን ነው፣ በልጅነት ነው፣ በመወለድ ነው። ስለዚህ አሁን ሂደቱ ላይ ነው የሚያተኩረው፣ ልጅነት ላይ፣ በእግዚአብሔር መንግስት ውስጥ ስለመወለድ ነው። መጀመሪያ ላሳያችሁ፣ እነኚህ ቃላት አሉ። ቅድም ሳነብም ልብ ብላችሁ ሊሆን ይችላል፣ ግን ላሳያችሁ። ለምሳሌ ምዕራፍ 2 ቁጥር 29 ተመልከቱ። አንደኛ ዮሐንስ ምዕራፍ 2 ቁጥር 29 ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ እርሺ ከእርሱ እንደተወለደ እወቁ። ከእርሱ እንደተወለደ ከእርሱ መወለድ ነው ትኩረቱ። ከዚህ ቀጥሎ ያለው ከእርሱ መወለድ ህብረታችንን ያገኘ ነው በመወለድ ስለሆነ ልጅነት መወለድ በጣም የዚህ ክፍል ትኩረት ነው። ትንሽ ድግግሞሹን ላሳያችሁ ምዕራፍ 3 ቁጥር 1 ለምሳሌ ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለ ፍቅር እንደሰጠን እዩ፣ እንዴት አትረፍርፎ ፍቅሩን እንዳፈሰሰ ተመልከቱ ይላል። ምን እንድንሆን? የእግዚአብሔር ልጆች ተብለን ልንጠራ። ኢንፋክት የእግዚአብሔር ልጆች ተብለን እንድንጠራ ብቻ ሳይሆን ዮሐንስ የሚለው የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንዳፈሰሰ ተመልከቱ ይልና እንዲሁም ነን ይላል። እንዲሁም ነን ማለት ነው የእግዚአብሔር ልጆች ነን። ክርስቲያኖች የእግዚአብሔር ልጆች ናቸው፣ የእግዚአብሔር ልጆች ናቸው። ምዕራፍ 3 ቁጥር 2 ተመልከቱ። ወዳጆች ሆይ ድግግሞሹን በደንብ እንድታዩት ስለፈለግኩ ነው ወገኖቼ። በጣም ከዚህ ቀጥሎ ያለው ትእዛዛቱ ቅድስናው በጽድቅ መኖር ምናምን ይመጣል። መጀመሪያ የተደረግነውን ተመልከቱ። የእግዚአብሔር ልጆች ነን ብሎ ነው የሚጀምሩ። እንዲሁ የእግዚአብሔር ልጆች ነን። ቁጥር 2 ምዕራፍ 3 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ይህ ሁሉ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ነን ድርደራ ምንድን ነው? የሆነውን ከማወቅ ነው ቅድስና የሚጀምረው። አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም ይላል። ስለ ወደፊቱ ደግሞ ሲያወራ የተገለጠ የተወሰነ ፓርት አለ፣ ግን አብዛኛው ምን እንደሆነ ገና አይታወቅም ይላል። ግን የእግዚአብሔር ልጆች ነን። ለጊዜው ይህንን ከያዛችሁ በጣም ይበቃል። ምዕራፍ 3 ቁጥር 9 ተመልከቱ። ምዕራፍ 3 ቁጥር 9 ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ከእግዚአብሔር የተወለደ ልጅነት፣ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን በምን? ከእግዚአብሔር በመወለድ። የእግዚአብሔር ልጆች እንዲሁ በስጋ የዘር ሐረግ የሚገኝ ነገር ሳይሆን ከእግዚአብሔር በመወለድ ከእግዚአብሔር ተወልደን፣ ይሄ መንፈሳዊ ልምምድ ነው። ከእግዚአብሔር ተወልደን የእግዚአብሔር ልጆች ሆነናል ነው ትኩረቱ። እንዴት ያስገርማል! እንዴት ያስገርማል! ምዕራፍ 5ም ላይ አለላችሁ። ዘለል ብዬ ትንሽ አንዴ ላንብብና ከዛ በኋላ ወደ ሌሎቹ ትንታኔዎች ብንገባ ይሻላል። ግን ትኩረቱን አግኝታችሁታል ብዬ ተስፋ አደርጋለሁ። ትኩረቱ የዚህ ክፍል ትኩረት አንዱ ትኩረቱ የእግዚአብሔር ልጅነት መወለድ፣ ከእግዚአብሔር መወለድ ነው። ምዕራፍ 5 ተመልከቱ። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እና 2 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ መንገዱ ይሄ ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ሶ ክርስቶስ ነው ብሎ ሰው በክርስቶስ ነው ብሎ በኢየሱስ ሲያምን ክርስቶስ ነው ብሎ በኢየሱስ ሲያምን ምን ሆኗል ይላል? ከእግዚአብሔር ተወልዷል። ከእግዚአብሔር በመወለድ በእምነት ማለት ነው። በሕግ በመጠበቅ ሳይሆን በእምነት ክርስቶስን ስንቀበል፣ ክርስቶስን ስናምን፣ ክርስቶስ ኢየሱስ ክርስቶስ የእግዚአብሔር ልጅ የሰራውን ስራ ስናምን ከእግዚአብሔር ተወለድን። ሶ የዚህ ክፍል አንዱ ዋና ትኩረት ከእግዚአብሔር በመወለድ የሚገኝ ልጅነት ነው። ከዚህ ነው የሚጀምረው። ከእግዚአብሔር በመወለድ የሚገኝ ልጅ ነው። ሶ ያገኘነውን ጽድቅ እግዚአብሔር ጻድቅ ነው አይደል? ይሄ ክፍል ያገኘነው ጽድቅ ዝም ብሎ በመወረስ የመጣ አይደለም። ከእግዚአብሔር ያገኘነው ጽድቅ ዝም ብሎ ስራ ሳይሰራ ከዛሬ ጀምሮ ጻድቅ ነው ስላል አይደለም። እግዚአብሔር ማለት ዲክላሬሽን ብቻ አይደለም። ዲክላሬሽን አለው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሏል እግዚአብሔር። ግን ስራ ሰርቶ ነው እግዚአብሔር። የሰራው ስራ ምንድን ነው? በመንፈስ እኛን በመውለድ የእግዚአብሔር ልጆች በማድረግ ነው። ለመሰላቸው ወገኖች በተደጋጋሚ ማነሳዋለሁ፣ ግን የቅድስና ሐሳብ የሆነውን ለመሆን ነው ስንል ልጅ የወላጁን ባህሪ አይደል የሚኖረው። ምዕራፍ 2 ቁጥር 29 ጀምሮ ይነግራቸዋል። ልጅ የወላጁን ባህሪ ነው የሚኖረው። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። ከእርሱ የተወለዱ በጽድቅ ይኖራሉ። ልክ እግዚአብሔር ስለወለደን ማለት ነው። መወለድ ልጅነት ምን ማለት ነው? ጽድቁን እንዴት አገኘን? ጽድቁን እንዴት አገኘን? እግዚአብሔርን የሚያውቁ እግዚአብሔርን የሚያውቁ እያለ ዮሐንስ እስካሁን ሲተነትን ነበረ። ያንን የእግዚአብሔር ልጅነት እንዴት አገኘን? ያንን እግዚአብሔርን ማወቅ እንዴት አገኘን? እግዚአብሔርን የሚያውቁ እግዚአብሔርን አውቃለሁ የሚል ክርስቶስን አውቃለሁ የሚል እያለ ሲናገር ነበር። ያንን ኬት አገኘ ነው ተባለ እንደሆነ ዳግም በመወለድ ይለዋል መጽሐፍ ቅዱስ። ከእግዚአብሔር በመወለድ ነው ሰው የሚጸድቀው። መጀመሪያ ደረጃ ሰው የሚጸድቀው ጽድቅን ማድረግን ለትንሽ ጊዜ እናቆየውና ሰው በመጀመሪያ የሚጸድቀው የጸደቀ ነው ጽድቅ የሚያደርገው። ያልጸደቀ ሰው መልካም ስራ ቢያደርግም ጽድቅ አይደለም። ጽድቅ ከመወለድ ነው የሚጀምረው። ይህ በጣም አስፈላጊ ነው ወገኖቼ። እንደኛ አይነት በብዙ ሃይማኖት መካከል ለሚኖር ህዝብ ይሄ በጣም አስፈላጊ ነው። ጽድቅ የሚያደርግ ሰው መጀመሪያ የሚጀምረው ከመጽደቅ ነው። ያልጸደቀ ሰው ጽድቅ ሊያደርግ አይችልም። ይሄው ቁጥር 29 ጽድቅ የሚያደርግ ነው ከእርሱ የተወለደ ነው ጻድቅ ጽድቅን የሚያደርግ ነው የጸደቀ ጽድቅ ያደርጋል ነው። የጽድቅ ስራችን አላጸደቀንም። የጸደቀ ሰው ግን የጽድቅን ስራ ያደርጋል ነው። ከዚህ ነው የሚጀምረው። የእግዚአብሔር ልጅ ምንድን ነው? ሰው ሁሉ የእግዚአብሔር ልጅ አይደለም እንዴ? ሰው ሁሉ ጠቅላላ የሰው ልጆች በሙሉ እግዚአብሔር የሰው ልጆችን ይወዳል እና እግዚአብሔር የሰው ልጆችን በሙሉ ስለሚወድ እና ጠቅላላ ሰው ሁሉ የእግዚአብሔር ልጅ አይደለም ወይ? እግዚአብሔር ሰው ሁሉ ስለሚወድ ሰው ሁሉ የእግዚአብሔር ልጅ አይደለም ወይ? እግዚአብሔር ሰውን ሁሉ በጣም ይወዳል። እግዚአብሔር ሰውን ሁሉ በጣም ይወዳል። አመነ አላመነ ብሎ አይደለም መጀመሪያ የሚወደው። የእግዚአብሔር ፍቅር ለሁሉ የተዘረጋች ናት። ጌታችን ኢየሱስ ይሄንን በጣም አስተምሯል። ኢንፋክት እኛንም እንዴት እንደምንወድ ሲያስተምረን ጌታ ኢየሱስ የሚጠሉንን እንድንወድ ሲያስተምር ጌታችን ምህረትን እንድናደርግ ነው ሲያስተምር ያስተማረን ነገር ይሄ ነው። አባታችሁ የምህረት አምላክ ነው፣ ፍጹም ነው የእሱ ፍቅር። በሚጠሉት ላይ ሁሉ ላይ የተገለጠ ነው የእግዚአብሔር ፍቅር እና በኃጥአንም በጻድቃንም ላይ ፀሐዩን ያወጣል፣ በኃጥአንም በጻድቃንም ላይ ዝናቡን ያዘንባል። የሚንከባከበን እግዚአብሔር ስለሚወደን ነው። ሰውን ሁሉ ይወዳል እግዚአብሔር። በጣም ሰውን ሁሉ እግዚአብሔር በአጠቃላይ ይወዳል። ግን ሰው ሁሉ የእግዚአብሔር ልጅ ግን አይደለም። ልጅነት እንደዛ አይደለም። ልጅነት ሌላ መንፈሳዊ ሂደት ያስፈልገዋል። ኢንፋክት የሰው ልጅ በሁለት ነው የሚመደበው። ምዕራፍ 3 ቁጥር 10 ይሄ እኮ በጣም ጥልቅ ነው። ይሄ ዮሐንስ መልእክት አንደኛ ዮሐንስ ለምሳሌ ምዕራፍ 3 ቁጥር 10 ተመልከቱ። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። አሁን ግልጽ አልሆነላችሁ? የእግዚአብሔር ልጆች አሉ፣ የዲያብሎስ ልጆች አሉ። የእግዚአብሔር ልጆች አሉ፣ የዲያብሎስ ልጆች። ከዲያብሎስ ልጅነት ነው የሚያወጣን እግዚአብሔር። ዮሐንስ ወንጌል ምዕራፍ 8ም ላመኑት አይሁድ እንደዛ ብሏቸዋል ጌታ ኢየሱስ፣ እናንተ ከአባታችሁ ከዲያብሎስ ናችሁ ነው። በዲያብሎስ ስር ያሉ የዲያብሎስ ልጆች አሉ። ከዚህ ውጭ ሶስተኛ መደብ አይሰጠንም መጽሐፍ ቅዱስ። ቢሰጠን ነግራችሁ ነበር። የዲያብሎስ ልጅነት አለ፣ የእግዚአብሔር ልጅነት አለ። ሶ ከዚህ ነው ህይወት የሚጀምረው። ካምፕ ከመቀየር ማንነት ከመቀየር ነው የሚጀምረው። ማንነታችን በክርስቶስ ሲቀየር ነው ልጅነት። ጌታችን ኢየሱስ ክርስቶስ በግልጽ ያስተማረው አንዱ ነገር ይሄ ነው። ዳግመኛ ስለመወለድ ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ጌታ ኢየሱስ ያስተማረው ዳግመኛ ስለሰው ዳግመኛ ሊወለድ ያስፈልገዋል። በስጋ ተወልደናል፣ በመንፈስ ደግሞ ተወልደናል። በመንፈስ መወለድ እንዴት ይቻላል ካላችሁ ክርስቶስን የሰራውን ስራ በማመን ቅድም ያነበብነው ክርስቶስ የሰራውን ስራ በማመን ምዕራፍ 5 አምነን ስንቀበል መንፈስ ቅዱስ የእግዚአብሔር መንፈስ በልባችን ውስጥ ይመጣና አዲስ ማንነትን ይሰጠናል። አዲስ ማንነት፣ አዲስ ባህሪን ይሰጠናል። የዚህ ክፍል አንድ ዋና ትኩረት የቅድስና ዝርዝር ከመዘርዘር እንዳልጀምርባችሁ ብዬ ነው ወንድሞቼ ናቶቼ። ከመዘርዘር አይጀምርም፣ የሆነውን ነው የሚያሳየን ልጅነት። So, ወደሚቀጥለው ከመሄዴ በፊት ወደ ሁለተኛው ልጆች ካልሆናችሁ ልጆች ሁኑ። ይሄ ነው የወንጌል መልእክት። ይሄ ነው የወንጌል መልእክት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ በስሙ ለሚያምኑት ግልጽ ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ስለዚህ እኮ ራሱ ያሳያቸዋል ሰው ሁሉ የእግዚአብሔር ልጅ እንዳልሆነ። ይሄ ሁሉ ያሳያቸዋል ሰው ሁሉ እግዚአብሔር ይወዳል እንጂ ሰው ሁሉ የእግዚአብሔር ልጅነት በመወለድ እንደሆነ የሚነግራችሁ ለተቀበሉት ሁሉ። ለተቀበሉት ማለት አሁን ጌታን ተቀበሉ ምን እላችሁ እኮ ለዚህ ነው። ለተቀበሉት ማለት ክርስቶስ የሰራው ስራ ለኔ ነው ብሎ በእምነት መቀበል ማለት ነው። ለተቀበሉት ሁሉ በሌላ አገላለጽ በስሙ ለሚያምኑት፣ በሌላ አገላለጽ ለነርሱ፣ ይሄ ነው የክርስትና የወንጌል ዋና መልክ፣ ለነርሱ የእግዚአብሔር ልጆች እንዲሆኑ። አይ እግዚአብሔር ልጆች የሚሰጥ ነው ከእግዚአብሔር። የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። ጌታን ክርስቶስን ተቀብሎ ልጅ በመሆን ነው የሚጀምረው። ክርስቶስን አምኖ በመስቀል ላይ የሰራው ስራ የኔ ነው ብሎ ከማመን ነው የሚጀምረው። እንግዲያውስ ወገኖቼ ለእግዚአብሔር ምን ላርግ ብላችሁ አትጀምሩ። ለእግዚአብሔርን ምን ልታዘዘው ብላችሁ አትጀምሩ። ልጁ ነኝ ወይ ብላችሁ ጀምሩ። ህይወት የሚጀምረው ከሱ ነው። ልጁ ሆኛለሁ ወይ? ልጁ ሆኛለሁ ወይ? ከልጅነት ማንነት ነው የቅድስናና የጽድቅ አስተሳሰብ የሚጀምረው። ሶ ካልሆናችሁ የእግዚአብሔር ልጆች ሁኑ። ሌላ ግን ከሆንን ግን የእግዚአብሔር ልጆች ነን ብለን ለምናምን ክርስቲያኖች ወንድሞችን እህቶቼ፣ ግን እንደ ዮሐንስ ያስገርማችሁ ይሆን ወይ? ይሄ ምዕራፍ 3 ቁጥር 1 ላይ አይታችሁታል። ይገረማል በጣም እንጂ የእግዚአብሔር ልጆች እንድንሆን እኛ አደለንም ኳሊፋ እያደረግ ነው። እኛ ስለ መጠንን አደለም እግዚአብሔር ልጆቹ አደረገን ስንል ስለ መጠንን የሚመስላችሁ ሰዎች ትኖሩ እንደሆነ ስለ ብቁ ስለሆነን አደለም። በምን ምክንያት ነው የእግዚአብሔር ልጆች ተብለን ልንጠራ? አብ ፍቅሩን በጣም ያለ ልክ አፈሰሰው ነው ትርጉሙ። አብ ያለ ልክ አፈሰሰው ፍቅሩን። አብ እንዴት ያለውን ፍቅር እንደሰጠን ወገኖች፣ እግዚአብሔር ይወደኛል አይወደኝም የሚለካው በዚህ ነው። የእግዚአብሔር ልጆች በሙሉ በእግዚአብሔር የተወደዱ ናቸው። እግዚአብሔር ከፍቅሩ የተነሳ ነው የወደደ። እኔ በጣም የሚገባኝ ሰው ስለሆንኩ የእግዚአብሔር ልጅ አልሆንኩም። አንተ የእግዚአብሔር ልጅ ነህ የሚሉ ሰዎች አሉ። አዎ ስትሉ፣ እንዴት አንተን የመሰለ ሰው ካላችሁ አብራችሁን ነው እንዴት እኔን የመሰለ ሰው ማለት ያለባችሁ እንጂ አይ ትንሽ ብቁ ስለሆንኩ ነው አይባልም። እግዚአብሔር ስለወደደን ብቻ አብ እንዴት ያለውን ፍቅር እንዴት አርጎ እንዳፈሰሰ እዩ። ይሄ ነው መልእክቴ ወገኖች። የእግዚአብሔር ልጆች ነን የምንል ደግሞ እዩ፣ ይሄ ፍቅር እንዴት አስገራሚ ፍቅር እንደሆነ እዩ። በዚህ መገረም፣ በዚህ መደነቅ፣ ይህንን ማየት፣ በእግዚአብሔር ፍቅር መነካት በጣም ያስገርማል፣ በጣም ያስፈልጋል። በቅድስና ህይወት መኖር ያቃተን በዚህ መገረም ስለ አቃተን ይሆን ወይ ላለው እኔ እዚህ በእርሱ ኑሩ እኮ ነው። የእግዚአብሔር ልጆች ተደርጋችኋል፣ በእርሱ ኑሩ ነው ቅድስና። የእግዚአብሔር ልጆች ተደርጋችኋል፣ በእርሱ ኑሩ። ግን የእግዚአብሔር ልጆች ያልሆንን የእግዚአብሔር ልጆች እንሆን ብቻ ሳይሆን የሆንን እንዲው በእውነት እንነካ፣ በእውነት እንነካ። አብ እንዴት ያለውን ፍቅር ሰጠን። ዓለም እርሱን ስላላወቀው እኛን አያውቀንም። ዓለም ሪኮግናይዝ አደረገንም። እናንተ የእግዚአብሔር ልጆች ብሎ ዓለም ሊያውቀን አይችልም። ዓለም የሚያውቀው አይነት አይደለም። ዓለም ባያውቀንም ግን እግዚአብሔር አወቀን፣ ልጆቹ አደረገን እና የእግዚአብሔር ልጆች ሆንን። የእግዚአብሔር ልጆች የሆነው ከምን የተነሳ? ከፍቅሩ የተነሳ። በዚህ የሚነካ ህይወትን እግዚአብሔር ይስጣችሁ። በጣም ብዙ ክርስቲያኖች ዚስ ዴይስ በዚህ ጊዜ እንዲሁ ለመደነቅ ሌላ ነገር ይጠባበቃሉ። በእግዚአብሔር ለመገረም እስቲ እግዚአብሔር እንደሚወደኝ የሆነ ነገር በማድረግ ያሳየኝ ይላል። ምን ያርግ? የራሱ አረገን፣ ልጆቹ አረገን። እንዴት ያለ ፍቅር አፈሰሰ እያልን ነው እንጂ መኖር ያለብን እኛ። እንዴት ያለ ፍቅር ነው እግዚአብሔር ያፈሰሰው እያልን ነው እንጂ መኖር ያለብን። እግዚአብሔርማ ወዶ ልጆቹ አረገን። እግዚአብሔር ወዶ ልጆቹ አረገን፣ እንዲሁም ነን። እንዴት አይነት ፍቅር ነው ያፈሰሰው በሚል መደነቅ እና እርካታ እግዚአብሔር ያስገባን ሁላችንን። አሁን ለምሳሌ አንድ ስንዴን ምናምን ብትቀቅሉትና ቢሞት ከዛ ዘር አይሆንም። የሞተ ስለሆነ ራሱ የሞተው ተዘርቶ የፈለገ ስንጠባበቅ ብንውል እንኳን ብዙ ስንዴ አንድ ስንዴ አያፈራም፣ ተቀቅሏል። አሁን አንዳንድ እርዳታ የሚሰጥ ስንዴ በእኛ ሀገር ያው ብዙ ጊዜ ተሰጥቷል። እርዳታ የሚሰጥ ስንዴ ብትዘሩት የማይበቅል ስንዴ ነው እርዳታ ሰጪዎች የሚሰጡት። አይ ቲንክ ሁልጊዜ ሊረዱንም ስለሚፈልጉ መሰለኝ አይበቅልም። ገበሬ ወስዶ ቢዘራው አይበቅልም። ልትበላው ትችላለህ እንጂ ሊያበቅል ሊያፈራ ፍሬ ሊያፈራ አይችልም። ህይወት የለውም። ፍሬ ማፍራት የሚጀምረው ህይወት ከማግኘት ነው።
ህይወት ያለው ስንዴ ግን ይበቅላል፣ ብዙ ፍሬ ያፈራል። ስለዚህ ከዚህ ነው የሚጀምረው፣ ህይወትን ከማግኘት የዘላለምን ህይወት ከማግኘት የእግዚአብሔር ልጅ ከመሆን ነው የሚጀምረው። እሱን ከመሆን እና እሱን በሱ ከመደነቅ ነው የሚጀምረው። ሜቢ ይህን አሰላስሉት ወገኖቼ፣ ለጸሎትም ይሆናል። በቤተ ክርስቲያን ውስጥ በአማኞች መካከል የቅድስና ህይወት የጠፋበት አንዱ ምክንያት እነኚህ ነገሮች ላይ ማሰላሰልና በዚህ መደነቅ ስላቆመን ይሆን? የእግዚአብሔር ልጆቹ እንድንሆን የለቀቀው ፍቅር እንዴት አስደናቂ ነው የሚሉ ለእግዚአብሔር ፍቅር ምላሽ ሰጡ። ከዚህ ስለተወሰድን ይሆን ወይ? ከወንጌል መልእክት ስለተወሰድን ይሆን ወይ? ከእግዚአብሔር ይወደኛል ስለተወሰድን ይሆን ወይ? በእግዚአብሔር ፍቅር ስትጥለቀለቁ፣ በልጅነታችሁ ስትገረሙ፣ የእግዚአብሔር ልጆች ስትሆኑ ለእግዚአብሔር መኖራችሁ አይቀርም። ውጤት ነው ቅድስና። ለዚህ ነው ዮሐንስ መጀመሪያ ከልጅነት አትኩሮ የሚጀምረው። ልጅ ያልሆናችሁ ልጅ ሁኑ፣ ልጅ የሆናችሁ በልጅነቱ ተደነቁ። ከዛ ነው ቅድስና ህይወት የሚጀምረው ለማለት ነው። ሁለተኛው ትኩረት አሁን እንጀምረውና በሚቀጥለው ክፍለ ጊዜ ልንጨርሰው እንሞክራለን። ሌላ የትኩረት ሽፍት ያለው ሌላ የትኩረት ለውጥ ያለው አንደኛ ዮሐንስ ምዕራፍ 3 ላይ የክርስቶስ መገለጥ ላይ ያተኩራል። እሱን በሚቀጥለው እናየዋለን። የክርስቶስ መገለጥ ላይ ያተኩራል። የክርስቶስ መገለጥ ስንል ከዚህ በፊት ለፓስት ከዚህ በፊት የተገለጠው ክርስቶስ በመገለጡ የሰራው ስራ ላይ ያተኩራል። ወደፊት ስለሚመጣው የክርስቶስ መገለጥም ያተኩራል። እና ትኩረት ለውጥ አለ። እሱን አነብላችኋለሁ በሚቀጥለው ክፍለ ጊዜ። ግን እያሰላሰል ነው እንድንኖር ነው። የክርስቲያን የቅድስና ተነሳሽነት የሚመጣው እግዚአብሔር ያረገውን በማሰላሰል ነው ነው ዋና ሐሳቡ። እግዚአብሔር ያረገው የመጀመሪያ ነገር ምንድን ነው? ፍቅሩን ለቀቀና ወደደንና እግዚአብሔር ልጆቹ አረገን። እንደን ከዚህ ቀጥሎ ደግሞ ስለ ክርስቶስ መገለጥ ሌላ ትኩረት አለው። አንዱ ትልቁ የቅድስና ሞቲቬሽናችን የክርስቶስ መገለጥ ስለሆነ ከዚህ በፊት ተገልጦ የሰራው ከዚህ በኋላ ደግሞ በሚመጡት ጊዜያት ክርስቶስ ሲገለጥ የምንሆነው እነኚህንም በጣም ስለሚያይ እነሱንም ለማየት እንሞክራለን። ዛሬ ግን እግዚአብሔር በቃ ልጆቹ ስላረገን እንዲሁም ነን መፈታቱን ያወቀ ነው ተፈቶ የሚኖረው። የተፈታ ነው በተፈታ ህይወት የሚኖረው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይልና መጽሐፍ ቅዱስ ነፃ ያደረገንና ነፃ የሆነ ሰው በነፃነት ይኖራል። በክርስቶስ ነፃ ወጥተናል፣ ሰው በነፃነት እንኖራለን። እና እግዚአብሔር ልጆቹ ስላረገን የተባረከ ይሁን። የእግዚአብሔር ልጆች እንድትሆኑ ማነሳሳችኋለሁ። በጣም ቀላል ወንጌል ግን በጣም ሁሉን ለዋጭ ወንጌል ደግሞ ይሄ ነው። ተቀብላችሁት የእግዚአብሔር ልጆች እንድትሆኑ አነሳሳችኋለሁ። በቤተ ክርስቲያን ውስጥ ደግሞ ልጆች ሆነን ልጅነታችን ያልገባን ልጅነታችን የማያስገርመን ሌላ መገረሚያ ለምንፈልግ ሰዎች እንድንጸልይ ይጠይቃችኋለሁ። በእግዚአብሔር ፍቅር የተጥለቀለቀ ልጅነታችን ላይ ያተኮረ ማንነትን እግዚአብሔር ለሁላችን ይስጠን። አጭር ጸሎት ጸልየን እንጨርስና በሚቀጥለው ክፍለ ጊዜ ደግሞ ሁለተኛውን ትኩረት ለማየት እንሞክራለን። ጌታ እግዚአብሔር ሆይ ኃጢአተኞችን ስለወደድከን እናመሰግንሃለን። ወንጌልን ስንሰማ ያቺ ተአምር ስለሆነች በልባችን ውስጥ ገብተህ ብርሃንን ስላበራህ ጌታ እግዚአብሔር ሆይ የሆነ ተአምር አድርገህ ልባችንን ኦፕራሲዮን አድርገህ ልባችንን ከፍተህ ድንጋዩን ልብ አውጥተህ የሥጋ ልብን ስስ ልብን ሰጥተህ አንተን እንድንከተል አድርገህ ልጆች ስላረከን ተመስገን። ጌታ ሆይ ልጆች የሆነው ደግሞ በራሳችን ማንነት ብቃትን አግኝተን ሳይሆን እንዴት ያለውን ፍቅር አፍስሰህብን ነው፣ እንዴት ያለውን ፍቅር ለቀህ ነው። ጌታ ሆይ ስለወደድከን ከፍቅርህ የተነሳ ልጆችም ስላረከን እናመሰግንሃለን። ጌታ እግዚአብሔር ሆይ በጽድቅ ስለመኖር ከማየታችን በፊት በሁላችን ልብ ውስጥ ይችን እንድታቀጣጥላ ትጸልያለሁ። በሁላችን ልብ ውስጥ በሩቅ ላሉቱ ብርሃን እንዲበራ አምናለሁ። በክርስቶስ የጽድቅ ሥራ ብለው ተቀብለውህ ዛሬ ልጆች እንዲሆኑ ልጆች ለሆነው ደግሞ በልጅነት ፍቅር መጥለቅለቅ፣ መገረም፣ መደነቅ፣ ማምለክ እንዲሆንልን እንድትረዳን ዓይናችን እንዲከፈት እጸልያለሁ። እናመሰግንሃለን ስለ ቃልህ በጌታ በኢየሱስ ክርስቶስ የእግዚአብሔር